The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 22 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
ተማሪዎች ተረጋግተው እንዳይፈተኑ በሆነው ምክንያት ለተፈጠረው መስተጓጎል ከፍተኛ ይቅርታ በትምህርት ሚኒስቴር ስም መጠየቅ እፈልጋለሁ።
የዘንድሮው የ12ኛ ክፍል መልቀቂያ ፈተና ስለመሰረዙ የኢትዮጵያ ትምህርት ሚኒስትር ሽፈራው ሽጉጤ ከተናገሩት የተቀነጨበን የሰማችሁት። ዝርዝሩን በአብይ ርዕስ ይዘናል። አርዕስተ ዜናውን ቆንጅት ታሰማናለች።
ከ700 በላይ ፍልሰተኞች ሜዲትራኒያን ባህርን ለማቋረጥ ሲሞክሩ መስጠማቸው ተነገረ። በምሽቱ ዘገባ ይኖረናል። ሶማሊያ ውስጥ በአንድ አየር መንገድ የመንገደኞች አውሮፕላን ላይ ከደረሰው የቦምብ ጥቃት በተያያዘ የተከሰሱ 10 ሰዎች በወታደራዊ ፍርድ ቤት ተበይኖባቸዋል። የቀድሞ የቻድ አምባገነን መሪ ሂሴን ሀብሬ የዕድሜ ልክ እስራት ተፈረደባቸው የሚሉትና ሌሎችንም ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
ከ700 በላይ ፍልሰተኞች ሜዲተራኒያንን ለማቋረጥ ሲሞክሩ እንደሰጠሙ ተሰማ። ማረፊያቸውን አውሮፓ ያደረጉት ፍልሰተኞች ባለፈው ረቡዕ የተነሱት ከሊቢያ መሆኑም ታውቋል። ባለስልጣናት እንደሚናገሩት በቀጣዮቹ ቀናት ማለትም ሐሙስና አርብም ተከታታይ 3 አሰቃቂ አደጋዎች ደርሰዋል። ከሞት የተረፉት ፍልሰተኞች ትናንት እሁድ ነው ኢጣሊያ ወደብ የደረሱት። የተባበሩት መንግስታት ድርጅት ኢጣሊያ ላደረገችው የህይወት ማዳን በጎ ምግባር ማመስገኑ ተሰምቷል። በመጽሔት ክፍለ ጊዜ ዘገባ ዝርዝሩ ይቀርባል።
ሶማሊያ ውስጥ ባለፈው የካቲት በዳአሎ አየር መንገድ የመንገደኞች አይሮፕላን ላይ ከደረሰው የቦምብ ጥቃት ጋር በተያያዘ የተከሰሱ 10 ሰዎችን ጉዳይ ሲያይ የቆየ ወታደራዊ ችሎት ጥፋተኝነት በይኖባቸዋል። አብዲ ወሊ ሙሐመድ ማኦውና አራየስ ሐሺ አብድ የተባሉት የጽንፈኛው አልሻባብ አባላት በዕድሜ ልክ እስራት እንዲቀጡ ተፈርዶባቸዋል። በሌለበት የተፈረደበት አብዲ ወሊ የጥቃቱ ሴራ ዋና ቀነባባሪ ተብሎ የተበየነበት ሲሆን በመኖሪያ ቤቱ የጥቃቱን እቅድ የተመለከቱ ሰነዶች አግኝተናል ሲሉ የጸጥታ ባለስልጣናት ገልጸዋል።
የቀድሞ የቻድ አምባገነን መሪ ሂሴን ሀብሬ በ8 ዓመቱ አገዛዝ ዘመናቸው በህዝብ ላይ ብዙ ግፍ በመፈጸም ወንጀል የዕድሜ ልክ እስራት ተፈርዶባቸዋል። የሴኔጋል ልዩ ፍርድ ቤት ሀብሬ የጦርነት ወንጀል፣ በሰብና ላይ ወንጀል መፈጸምና ሰቆቃ የማድረስ ወንጀል ፈጽመዋል፣ በዕድሜ ልክ እስራት ይቀጡ ሲል ነው የፈረደው። ሀብሬ ከፈጸሟቸው የተለያዩ ወንጀሎች መካከል በተቀነባበረ መንገድ ብዛት ያላቸው ሲቪሎችን ያለ ፍርድ መረሸን እንደሚገኝበት ፍርድ ቤቱ አትቷል። ሂሴን ሀብሬ ራሳቸው አንዲት ሴት እስረኛን 4 ጊዜ እንደደፈሩም ገልጿል። የቀድሞ የቻድ አምባገነን ለፍርድ እንዲቀርቡ ከሰለባዎች ጋር በቅርበት የሰራው ሂዩማን ራይትስ ዋች ሲናገር ይህ ብይን አምባገነኖች ህዝባቸውን አሰቃይተውና ሀብቱን መዝብረው ወደ ውጪ ሾልኮ በማምለጥ የተንደላቀቀ ኑሮ መኖር ያከተመ መሆኑን የሚያሳይ ነው ብሏል።
የጋምቢያ ፕሬዚደንት ያህያ ጃሜ በሀገራቸው የሰብአዊ መብቶች አያያዝ እያሽቆለቆለ መምጣቱን ዓለም አቀፍ ድርጅቶች እያዩት፣ እርሳቸው ግን አይናቸውን ጋርዷቸዋል ሲሉ ለሰብአዊ መብቶች መከበር የሚሟገተው የአምነስቲ ኢንተርናሽናል አንድ ባለሥልጣን ከሰሱ። በአምነስቲ ኢንተርናሽናል ዩኤስኤ የመንግሥት ግንኙነቶች ኃላፊ የሆኑት አዶቴ አቁዌ ሲናገሩ ድርጅታቸውና ሌሎች የሲቪል ማኅበረሰብ ቡድኖች የጃሜ መንግሥት የሚፈጽመውን የሰብአዊ መብቶች ጥሰት ይፋ ማውጣታቸውን ይቀጥላሉ ብለዋል። አምነስቲ ይህንን የተናገረው ያህያ ጃሜ በፖሊስ ቁጥጥር ስር ሳሉ የተገደሉትን ሶሎ ሳንዴግ የሚባሉትን የተቃዋሚ መሪ ጉዳይ እንዲመረምሩ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንና አምነስቲ ኢንተርናሽናል ያቀረቡትን ጥሪ በተመለከተ አሉታዊ ምላሽ መስጠታቸውን ተከትሎ ነው። ጃሜ ፓሪስ ውስጥ ለሚታተመው ዦን አፍሪክ መጽሔት በሰጡት ቃለ መጠይቅ በገዛ ሀገሬ ይህንን አድርግ ብሎ ማንም ሊያዘኝ አይችልም። ደግሞም አንድ ሰው ሞተ ብሎ ምርመራ የሚከፈትበት ምክንያት አይታየኝም ብለዋል።
ማሊ የሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪ ተልእኮ 5 አባላቱ እንደተገደሉ አስታወቀ። ሌላ አባል ደግሞ ቆስሏል። ሰላም አስከባሪዎቹ የተገደሉት ትናንት እሁድ ማዕከላዊ ማሊ ውስጥ በደረሰባቸው ድንገተኛ የደፈጣ ጥቃት ነው ተብሏል። የተቀናጀ የማሊ አረጋጊ ኃይል በእንግሊዝኛ አጽሮቱ ሚኑስማ የሚባለው አባላቱ የሆኑ የቶጎ ወታደሮች የደፈጣ ጥቃቱ የደረሰባቸው ሴቫሬ ከምትባል ከተማ 30 ኪሎ ሜትር ርቀት ላይ በአጀብ እየተጓዙ ሳሉ ነው ተብሏል። ለዚህ ጥቃት እስካሁን ኃላፊነት የወሰደ ወገን የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን አውግዘው ሲያበቁ ማሊን በከፍተኛ ደረጃ እያስቸገሯት ካሉት ችግሮች የሰላሟና የጸጥታው አደጋዎች መካከል አንዱና ዋናው ሽብርተኝነት ነው ብለዋል።
ለህንጻ ስራና ለቤቶች ማስዋቢያ አገልግሎት ላይ በሚውሉ ቀለሞች ውስጥ ለጤና እጅግ ጎጂ እንደሆነ የሚታወቀው እርሳስ ወይም ሌድ ማዕድን እንዳይደባለቅ የቀረበውን የውሳኔ ሐሳብ ቻይና አገደች። ውሳኔው ኬንያ ዋና ከተማ ናይሮቢ ላይ እየተካሄደ ባለው የተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ጉባኤ ላይ ይጸድቃል ተብሎ በጉጉት ሲጠበቅ ቆይቷል። በተለይ በማደግ ላይ ባሉ ሀገሮች ውስጥ ስጋት የሆነውን ይህ የእርሳስ ወይም የሌድ ድብልቅ ይቀራል የሚል ተስፋ ነበር ጸንቶ የቆየው። ቻይና አስቁመዋለች ሐሳቡን። የአፍሪካና የእስያ ሀገሮች የጤና ስጋታቸው በዚህ ምክንያት በርትቶ ይታያል። ዩናይትድ ስቴትስና ሌሎችም ያደጉ ሀገሮች እርሳስ ወይም ሌድን ከቀለሞችና ከሌሎችም አቅርቦቶች ውስጥ እንዳስወገዱ ይታወቃል። እርሳስ ወይም ሌድ ከአንጎልና ስነ አእምሮ እንዲሁም የአካል ጤና ጋር የተያያዘ ጠንቅ እንዳለው ይታወቃል።
በኢራቋ ፋሉጃ ከተማ ከሚካሄደው ጦርነት በመሸሽ ላይ ያሉ ቤተሰቦች ራሱን የእስልምና መንግስት ብሎ የሚጠራው ቡድን በተኩስ መሀል ከመኖሪያችን እያስወጣ ከአንድ ቤት አንድ ቤት ሲያዘዋውረን ነበር ሲሉ ተናገሩ። ወደ ቤታችን ልንመለስ ስንሞክር ሌሎች ብዙ ቤተሰቦች ግር ብለው ሲሸሹ በማየታችን አብረን ተመልሰን ሽሽት ገባን ሲሉ ስሜ ሳኡድ ነው የሚባለው ያሉ አንዲት ሴት ተናግረዋል። የሁለት ዓመት ልጄን አዝዬ ባዶ እግሬን ሮጬ ሌሎች ቤተሰቦች ጋር እንደምንም ደረስኩ ሲሉ ሳኡድ ለኖርዌይ የስደተኞች ካውንስል ነው የተናገሩት። ለስደተኞች እርዳታ የሚያደርገው የኖርዌዩ ምክር ቤት ሳኡድ ባለቤታቸውና 6 ልጆቻቸው 30 ኪሎ ሜትር ርቀት ላይ የሚገኘው ካምፕ ትናንትና እንደደረሱ አስታውቋል። የኢራቅ ኃይሎች በህብረቱ የአየር ጥቃትና በሺያ ሚሊሻዎች እየታገዙ አብዛኛውን የከተማዋን አካባቢ ሲያጠቁ ቆይተዋል። ጸረ ሽብርተኛ ቡድኖች ዛሬ ከተማዋ እንደገቡም እየተሰማ ነው። አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ለቪኦኤ በሰጡት ቃል ዩናይትድ ስቴትስ የኢራቅ የጸጥታ ኃይሎች ሲቪሎችን ከጥቃት ለመጠበቅና ከከተማዋ ሸሽተው ለሚሰደዱ ሲቪሎች ለጥቃት ሳይጋለጡ የሚያልፉበት መስመር ለመፍጠር የሚያደርገውን ጥረት ዩናይትድ ስቴትስ እየደገፈች ነች ብለዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከሶሪያዋ አሌፖ ከተማ በስተ ሰሜን ባሉ የገጠር አካባቢዎች እየተጋጋለ ባለው ውጊያ የተጠመዱት በብዙ 10 ሺዎች የሚቆጠሩ ተፈናቃዮች ዕጣ ስጋት ፈጥሯል። አክራሪ ያልሆኑ እስላማዊ ሽምቅ ተዋጊ አንጃዎችና እስላማዊ መንግስት ቡድን በየቀኑ በሚያካሂዱት ውጊያ አይሲል በሁለት ዋና ዋና የድንበር ከተሞች ከባድ ጥቃት የከፈተ ሲሆን ከቱርክ ለአማጽያኑ በሚላከው አቅርቦት ላይ ችግር መፍጠሩ ተዘግቧል። በውጊያው የቱርክና የዩናይትድ ስቴትስ መራሹ የጦር አይሮፕላኖች የኩርድ ታጣቂዎች ገብተውበታል።
ለምሽቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ግንቦት 22 ምሽት ፕሮግራማችን ነው።
From Yemen to Syria, from Central African Republic to Niger, health facilities
ከየመን እስከ ሶሪያ ከማዕከላዊ አፍሪካ ሪፑብሊክ እስከ ኒጀር የጤና ተቋማት እየተዘረፉ ነው። እሳት እየተለቀቀባቸው ነው። በቦምብ እየተደበደቡ ነው። ህሙማን አልጋቸው ላይ እንዳሉ ተገድለዋል። የጤና ሰራተኞች እየተጠለፉ ጥቃት እየተፈጸመባቸውና እየተገደሉ ናቸው።
የጤና ግብረሰናዩ ድንበር የለሽ ሐኪሞች ቡድን ፕሬዚደንት ጆአን ሉ ናቸው። በጤና ዝግጅት ይመለሳሉ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የዘንድሮ የ12ኛ ክፍል መልቀቂያ ፈተና በመሰረቁና በማህበራዊ ዌብሳይቶች በመሰራጨቱ መሰረዙን የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ አስታወቁ። ሰምተነው የማናውቀው እንዲህ አይነቱ ድርጊት የልጆቻችንን ሞራል ይነካል ያሉ ወላጆች በበኩላቸው በተፈጠረው ሁኔታ ማዘናቸውን ገልጸዋል። እስክንድር ፍሬው ተከታዩ ልኳል።
ፈተና በአደባባይ ጥያቄና መልስ በማህበራዊ ድረገጾች ሚስጥር ተብሎ ዛሬ በተማሪዎች ፊት የተከፈተው የ12ኛ ክፍል መልቀቂያ ፈተና ከነመልሱ ለበርካቶች የደረሰ ሆኖ ተገኝቷል። በመላገሪቱ የሚገኙ ተማሪዎች ከፈተናዎቹ የመጀመሪያ የሆነውን የእንግሊዝኛ ቋንቋ ፈተና እስኪያጠናቀቁ ስለተወሰነው ነገር አንዳች አልገመቱም። በዚያው ሰዓት ግን የትምህርት ሚኒስትር ሽፈራው ሽጉጤ መግለጫ እየሰጡ ነበር። የእንግሊዝኛው ፈተና በማህበራዊ ድረገጾች ከተሰራጨው ጋር አንድ አይነት ሆኖ መገኘቱን ሚኒስትሩ ገልጸዋል። እናም ፈተናው በአጠቃላይ እንዲቋረጥ መወሰኑን ይፋ አድርገዋል።
ሙሉ ለሙሉ ትክክለኛ ፈተና በዌብሳይት ላይ ወጣ ሆኖ አግኝተነዋል። ስለዚህ ከዚህ በኋላ ሌሎች ፈተናዎችን ማስቀጠል ተገቢ መስሎ ስላልተሰማን ኦልሬዲ በሚዲያ የወጣ ፈተናን እንደ ፈተና መውሰድ ስለማይቻል ሁሉም ፈተናዎች እዚህ ላይ ተመስርቶ ከዛሬ ጀምሮ ለሚቀጥሉት 4 ቀናት የሚሰጥ ፈተና የተቋረጠ መሆኑን ለወላጆች እና ለተማሪዎች እንዲሁም ለመላ የሀገራችን ሕዝቦች ለመግለጽ ነው።
ይህ ውሳኔ ለተማሪዎቹ የተነገረው የእንግሊዝኛውን ፈተና እንደጨረሱ ነው። ተመልሰን እንዳንመጣና የመገናኛ ብዙሃንን ዘገባ እንድንከታተል ተነገረን ብሏል አንድ ተፈታኝ። ፈተናው መሰረቁ ከነመልሱ ጭምርም በማህበራዊ ድረገጾች መውጣቱ በተለያየ መንገድ ሲገለጽ ቆይቷል። ጥያቄውን ከነመልሱ የተመለከቱ ያገኙ ተማሪዎች መኖራቸውን ተረድቻለሁ ብሏል ይሄው ተፈታኝ። ሚኒስትሩ ትናንት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ ግን ተሰረቀ የሚባለው መረጃ የተሳሳተ ነው ብለው ነበር።
ካሁን ድረስ ወጡ የተባሉ መረጃዎች በሙሉ የተሳሳቱና ሽብር ለመፍጠር ሆን ተብሎ የሚረጩ መሆናቸውን ወላጆች በመገንዘብ ልጆቻቸውን እንዲመክሩ ተማሪዎችም ይህን ተገንዝበው በአጠኑትና በተዘጋጁት መንገድ ብቻ በራሳቸው ላይ ተማምነው ፈተናቸውን እንዲፈተኑ ለማሳሰብ ነው።
መረጃውን ቀደም ብሎ ማጣራትና ማረጋገጥ ያልተቻለው ፈተናው ከመጀመሩ በፊት መቅደድና መመልከት ስለማይቻል እንደሆነ በዛሬው ማብራሪያ ጠቅሰዋል።
ተማሪዎች ክፍል ገብቶ ፈተና በተማሪ ፊት እስኪቀደር ድረስ እኛ ፈተናውን መክፈት ስለማንችል ፈተናውን አልከፈትም። 2:30 ላይ ተማሪዎች ወደ ፈተና ክፍል ገብቶ ከተጠቃለሉ በኋላና ፈተናው ከተከፈተ በኋላ በእጃችን ያለውን ከብራና ሰላም ማተሚያ ድርጅት ውስጥ ያለውን በፖሊስ ጥበቃ እንዲመጣና እንዲቀደድ በማድረግ ጥያቄዎቹ ተመሳሳይ መሆናቸውን አረጋግጠን
ለተፈጠረው ችግርም ይቅርታ ጠይቀዋል።
ተማሪዎች ተረጋግተው እንዳይፈተኑ በሆነው ምክንያት ለተፈጠረው መስተጓጎል ከፍተኛ ይቅርታ በትምህርት ሚኒስቴር ስም መጠየቅ እፈልጋለሁ።
ሰምተን የማናውቀው ባሉት በዚሁ የፈተና ስርቆት ማዘናቸውን አንዳንድ ወላጆች ተናግረዋል። የሰበታ ከተማ ነዋሪ የሆኑና ልጃቸውን አዲስ አበባ ያመላለሱ ያስተማሩ አስተያየት ሰጪ ድርጊቱ የተማሪዎቹን ስሜት የነካ ወላጆቻቸውንም ያሳዘነ ነው ብለዋል።
እኔ ሞራል የተነካ ምልህ እንደ ዜጋ ሳስበው በአራት አቅጣጫ ነው ያየሁት ይህንን ጥፋት ይህንን ስህተት የማየውና አንደኛው የኔ የልጄ ሞራል መጎዳቱ ነው። ሁለተኛ የመምህራኑ መጎዳት ነው። ሶስተኛ የራሱ የመንግስት ይህን ያህል ወጪ አውጥቶ ይህን ያህል ኪሳራ እንትን ብሎ ማድረጉ ነው እና ከነዛ ሁኔታዎች በጣም አዝኜ እና ብዙም ጓደኞቼ ጋር አላምን ብዬ ጓደኞቼ ጋር ደወልኩኝ። የብዙ ጓደኞቼ ወላጆች በጣም ያዝኑ ነበር። ብዙዎቹ ጋር ስደውል ጓደኞቼ ጋር የሰጡኝ መልስ አንዷ ታለቅስ ነበረ። አንድ ልጅ ነበር የሚፈተንና በጣም አዝና በቃ እንዲሆነ ለፍቼ ምናምን ስትል እሷን እኔ ከዛ የራሴን ነገር ተውኩና ወደ እሷ አይዞሽ ተረጋጊ ወደ ማለት ነው የደረስኩትና ብዙዎቹ በጣም አዝነዋል። ምል በጣም አንደኛ ከጊዜያቸው አኳያ፣ ሁለተኛ የልጆቹ ሞራል። እኔ ዋናው የሚያሳስበኝ የልጆቹ ሞራል ነው። አሁን ልጄ በጣም እየተናነቀው ነው እና በጣም ለፍቷል። ምን ይህንን 10 ወር በጣም በጭንቀት ነው ያሳለፍነው እና አብረን በጣም በቃ እኔ ጊዜንም መስዋዕት አድርጌ ሁሉ ነገር ተቆጥበን ነበር በቤት ውስጥ ያሳለፍነው እና እንዲህ አይነት ነገር መሆኑ።
ሁለተኛው ዙር ፈተና በቅርብ ጊዜ እንደሚሰጥ የትምህርት ሚኒስትሩ ገልጸዋል። መቼ ሊሆን እንደሚችል ግን አልጠቀሱም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ ራዲዮ መጽሔት ዝግጅትን ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ ቀደም ሲል ያደመጣችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
አየሩ የሞቀ ባህሩም ጸጥ ያለ ቢሆንም ከ700 በላይ ፍልሰተኞች ሜዲቴራንያንን ለማቋረጥ ሲሞክሩ መስጠማቸው ተሰምቷል። የጣሊያኑ የወደብ ዘብ ጠባቂም በሺዎች የሚቆጠሩትን ማዳኑ ታውቋል። በሕይወት የተረፉቱ እንደሚናገሩት ሕገወጥ አሻጋሪዎቹ ኢሰብአዊ አያያዝ ፈጽመውባቸዋል። ትላቲከ ሆክ ያደረሰችን ዘገባ ለአዲሱ አበባ ያቀርበዋል።
በብዙ መቶዎች የሚቆጠሩ ከሞት የተረፉ ፍልሰተኞችን የጫነው የኢጣሊያ ባህር ኃይል መርከብ ትናንት እሁድ ነው ሬጂዮ ካላብሪያ ወደብ ላይ የደረሰው። የሜዲትሬንያንን ባህር ለማቋረጥ ሲሞክሩ ሕይወታቸውን ያጡ የ45 ሰዎች አስክሬንም አብሮ ተጭኗል። ከሞት የተረፉትና ብዙዎቹ ነጭ የለበሱት ፍልሰተኞች ከመርከቧ ሲወርዱ የአስቸኳይ ጊዜ ሠራተኞች ተቀብለዋቸዋል።
We were able to provide medical care to the migrants on board.
መርከቡ ላይ የነበሩ የባህር ኃይሉ ዶክተሮች ምስጋና ይድረሳቸውና ለብዙዎቹ ፍልሰተኞች የሕክምና እርዳታ ልንሰጣቸው ሞክረናል። በአደጋው ልብሶቻቸውን ላጡትም የሚለብሱትን አዘጋጅተናል። ትኩስ ምግብም እንዲሁ።
ኢጣሊያ ላደረገችው የሕይወት አድን ሥራ የተባበሩት መንግሥታት ድርጅት ምስጋና አቅርቧል። ከተባበሩት መንግሥታት ከፍተኛ የስደተኞች ኮሚሽን የጄኔቭ ቢሮ ዊልያም ስፔድለር
The Italian Navy has been doing a fantastic job. They have rescued about 14,000 people so far.
የኢጣሊያ ባህር ኃይል እጅግ አስደናቂ ተግባር ፈጽሟል። እስካሁን በዚህ ሳምንት ብቻ ከ14,000 በላይ ሕይወት አድነዋል። አለመታደል ሆኖ ግን ሰዎች ሕይወታቸውን ያጡባቸው አጋጣሚዎችም ነበሩ። በተለያዩ 3 የመርከብ አደጋዎች ወደ 700 ያህል ሕይወት እንደጠፋም እንገምታለን።
የነዚህ አደጋዎች ሰለባ የሆኑት ብዙዎቹ ከሳህራ በታች ካሉ የአፍሪካ ሀገሮች መሆናቸውን ባለሥልጣናት ተናግረዋል። በሕይወት የተረፉት እንደሚናገሩት ሕገ ወጥ አሻጋሪዎቹ ወይም ነጋዴዎቹ የማናቸውንም ተሳፋሪዎች ሕይወት ለማዳን ጥረት አላደረጉም። ባለፈው ረቡዕ ማታ ከሊቢያ ከተነሱት 3 ያህል የአሳ አጥማጅ ጀልባዎች ውስጥ አንዱ ወደ 500 ሰዎችን ጭኖ ሌላውን ወደ 400 ሰዎች የጫነውን አነስተኛ ጀልባ ይጎትታል። በማግስቱ ሐሙስ ጠዋት ይጎተት የነበረው አነስተኛ ጀልባ ውሃ ሲሞላበት አንዳንዶቹ ወደ ትልቁ ጀልባ ለመሻገር ሞክረዋል። በመካከል ገመዱ ሲበጠስ ትንሹ ጀልባ ሰጠመ ነው ያሉት። የኢጣሊያ ባለሥልጣናት 4 ተጠርጣሪ ሕገወጥ ነጋዴዎችን በቁጥጥር ሥር አውለዋል። ከነዚህ አንዱ ከምትጎተተው ጀልባ ገመዱ እንዲበጠስ ያደረገውና ጎታቿን ጀልባ ያዝ የነበረ ሱዳናዊ መሆኑም ታውቋል። የተባበሩት መንግሥታት የስደተኞች መሥሪያ ቤት እንዳስታወቀው በዚህ ዓመት ብቻ ወደ 200,000 ሰዎች ሜዲትሬንያን ባሕርን ያቋረጡ ሲሆን አሁን በመጨረሻ ከደረሰው አደጋ አስቀድሞ ወደ 1,700 የሚሆኑት ወይ ሞተዋል አሊያም የት እንደደረሱ አልታወቀም።
ወደ ቀጣዩ ዘገባ ስናልፍ በኢቦላ ክፉኛ ተጠቅተው የነበሩት የምዕራብ አፍሪካ ሀገሮች ወረርሽኙ ዳግም ቢከሰት ለመከላከል በሚያስችል አቅም ራሳቸውን የተሻለ አዘጋጅተዋል ሲሉ የዓለም የጤና ድርጅት የአፍሪካ ዲሬክተር ተናገሩ። ዲሬክተሩ ማትሺዲሶ ሞኤቲ በተለይ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንደገለጹት የ2014ቱ የኢቦላ ወረርሽኝ ዋነኛ ተጠቂዎች ላይቤሪያ፣ ሴራሊዮንና ጊኒ በበሽታዎች ክትትል የላቦራቶሪ ምርመራና የጤና እንክብካቤ አገልግሎት አቅማቸውን በወጉ በማጎልበታቸው ለመሰል ድንገተኛ ሁኔታዎች አፋጣኝ ምላሽ መስጠት በሚያስችል ደረጃ ላይ ናቸው። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል።
ማትሺዲሶ ሞኤቲ የዓለም ጤና ድርጅት የአፍሪቃ ፕሮግራም ኃላፊነቱ መንበር የተረከቡት በምዕራብ አፍሪቃ በብዙ ሺህ የሚቆጠር ሕዝብ የፈጀው የኢቦላ ወረርሽኝ ስርጭት እጅግ ከከፋ ደረጃ ደርሶ በነበረበት ወቅት ነው። በዓለሙ ጤና ድርጅት ለአህጉሪቱ የጤና እክሎች መፍትሄ ፍለጋ በሚደረጉ ጥረቶች እንደ ዋና አዝማች እንደ ሰደድ እሳት በመዛመት ላይ የነበረውን የዚህን ገዳይ ወረርሽኝ ስርጭት ለመግታት ሁኔታው የሚጠይቀውን ሁሉ ማድረግ እንደሚገባኝ እረዳ ነበር ብለዋል። ዲሬክተሯ ለአሜሪካ ድምጽ ሲያስረዱም እንደ አውሮፓውያን ዘመን አቆጣጠር በ1976 ከታየው ወዲህ በወረርሽኝ መልክ ሲከሰት የመጀመሪያው በሆነው እንደ አውሮፓውያን ዘመን አቆጣጠር በመጋቢት 2014 የተከሰተው የኢቦላ ወረርሽኝ ዋነኞቹ ተጠቂዎች የነበሩት ሶስቱ የምዕራብ አፍሪካ ሀገሮች ላይቤሪያ፣ ሴራሊዮንና ጊኒ ዳግም ሊከሰት የሚችለውን የኢቦላ ጥቃት ለመከላከል ያላቸውን አቅም በእጅጉ አጎልብተዋል ነው ያሉት። ይህንንም እዚህም እዚያም አልፎ አልፎ የሚከሰቱትን የበሽታውን ጥቃቶች በብቃት በመቆጣጠር ማሳየታቸውን ነው የተናገሩት።
They've been able, when they get an unexpected case in these last few months, to be able to respond.
ባለፉት ጥቂት ወራት ሳይጠበቁ የተከሰቱትን ድንገቶች ፈጥኖ በምርመራ በማረጋገጥ ለበሽታው ከተጋለጡ ግለሰቦች ጋር የተገናኙና ለቫይረሱ የመጋለጥ ዕድል ያላቸውን ሰዎችም በወቅቱ የመከታተልና ብሎም ወረርሽኙን የመቆጣጠር ብቃታቸውን አሳይተዋል። በመሆኑም ይህ ያን አስከፊ ሁኔታ ተከትሎ የተገኘ አዎንታዊ ውጤት ነው ማለት ይቻላል።
ይሁንና ግን አሉ ዲሬክተሯ፣ ይሁንና በመሰረተ ልማት ግንባታውም ሆነ አፋጣኝ ምላሽ ለመስጠት በሚያግዘው የጤና አገልግሎት ስርዓት አደረጃጀት በኩል ወረርሽኙን ለመቆጣጠር እንዲያግዙ ታለመው የተደረጉት ማሻሻያዎች ዘለቄታ እንዳላቸው ማረጋገጥ ያስፈልጋል። ይህም የዓለም አቀፉን ማህበረሰብ ያልተቋረጠ ድጋፍ ይጠይቃል ያሉት ሞይቲ፣ ወረርሽኙ ተባብሶ በቀጠለበት ወቅት ምዕራብ አፍሪካ ላይ የፈሰሰው የገንዘብም ሆነ የባለሙያ ድጋፍ ያለ ጊዜው እንዳይቋረጥ ሲሉ አሳስበዋል።
I'm very hopeful that some of the commitments that were made by the donors during the time when these countries were talking about
ለጋሾች የገቡት የድጋፍ ቃል ተጠብቆ አገሮቹ ትኩረት የሰጡት መልሶ ግንባታ እውን ይሆናል ብያምናለሁ። ምክንያቱም አገልግሎቱ የሚሰጡት የህክምና ባለሙያዎች የመሰረተ ልማት ግንባታና የላብራቶሪም ሆነ አስፈላጊው ቁሳቁሶች መኖር ለውጤቱ ዘለቄታ ወሳኝ ነውና።
አመታዊ ጠቅላላ ጉባኤውን ያጠናቀቀው የዓለም ጤና ድርጅት ለድንገተኛ ጊዜ ደራሽ በሆነው አስቸኳይ የህክምና አገልግሎት አቅርቦቶች ዙሪያ የነደፈውን አዲስ ማሻሻያ ይፋ አድርጓል። ይህን የጤና አገልግሎት ስርዓት እውን ለማድረግ የሚያስችል የገንዘብ ድጋፍ እንሰጣለን ሲሉ አባል አገሮች የገቡትን ቃል ያወደሱት ሞይቲ የዓለም ጤና ድርጅት በተለያየ ጊዜያት የሚቀሰቀሱ ወረርሽኞችን እንዲሁም የጤና ቀውሶችን ለመቋቋምና መጠነ ሰፊ አደጋ ከመሆናቸውን በፊት ለመከላከል የተሻለ አቅም ደረጃ ይኖረዋል ብለዋል። ይህ ደግሞ ለአፍሪካ ሀገሮች የምስራች ያዘለ ዜና ነው።
ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። 25ኛው የግንቦት 20 በዓል ቅዳሜ ዕለት ከትናንት በስቲያ በተለያዩ የኢትዮጵያ አካባቢዎች ተከብሯል። ግርማይ ገብሩ መቀለ ከተማ ውስጥ ያለፈው የ25 ዓመታት ጉዞ እንዴት ነበር የሚል ጥያቄ ይዞ ሰዎችን አነጋግሯል። ባለፉት 25 ዓመታት ለውጥ እየታየ መሆኑን የገለጹት አስተያየት ሰጪዎች ስርዓቱ መልካም አስተዳደር በማስፈን ላይ ግን ችግር አለበት ብለዋል።
ከደርግ ውድቀት በኋላ ከድህነት ወጥተን ወደ እድገት እየገሰገስን ነው ያለነው። ተአምራዊ የሆነ እድገት ነው ያለነው። ተላልቅ ግራንድ ፕሮጀክቶች እየተሰሩ ነው። ትልቁ አባይ ግድብ ጀምሮ የተለያዩ የባቡር መንገድ ንበለው ኢንዱስትሪያል ዞን አሉን። ስለዚህ በጥሩ እድገት ነው ያለነው። ሰላም ስላለ ብሔር ብሔረሰቦች አብረው በአንድነት ስለሚኖሩት በህገ መንግስቱ ጥላ ስር ሆነው በድህነት ላይ ዘምተው ድህነት እያሸነፉ ነው የሚገኙ ህዝቦቻችን። ስለዚህ ነጻነት አለ፣ ሰላም አለ። ሰላም ደግሞ ከኛ አልፎ ለጎረቤቶቻችን የሆነን ነው። በዙሪያችን እንዲበለጸጉም ኢትዮጵያም አቅማም እየሰራች ነው። ስለዚህ ከነበርንበት ድህነት አረንቋ ወደ ግስጋሴና ወደ ተስፋ ያላት ሀገር እየሄድን ነው ያለ ነው።
መዓዛ እያሱ፣ ግንቦት 20 የነበረው ስርዓት ተደምስሶ ሰላም ያገኘንበት የምንነግድበት የምንሰራበት ዘመን ነው። በነበረው ስርዓት ያው ጨቋኙ ስርዓት ማንም እንደማያውቀው ብዙ ምሁር የጠፋበት አገር እንዳትለማ ህዝብ በሰላም እንዳይኖር ብዙ መከራና ስቃይ ያሳለፍንበት ጊዜ ነው። አሁን ግን ቢያንስ ሰላም አግኝተን እንኳን በፈለግንበት የስራ ቦታ ተሰማርተን እየሰራን ለራሳችን እየተጠቀምን ለሀገራችንም እየጠቀምን ነው የምንገኘው በግንቦት 20 ምክንያት።
አቶ ተክለ ሀፍት እባላለሁ። የመቀለ ከተማ ነዋሪ ነኝ። ግንቦት 20 ማለት ለኛ እንደ አዲስ የተወለድንበት እለት ብንለው ማጋነን አይሆንም። በጣም የማናቀው ዲሞክራሲ ያገኘንበት ከስሙ በስተቀር ሌላ በተግባር የማናቀው ዲሞክራሲ ያገኘንበት ነው። በተለይ ለኔ በጣም ትልቅ እንትን በደርግ ጊዜ ትምህርትን ጨርሼ ስራ አጥ በነበርኩበትና ወዲያውኑ በግንቦት 20 ከነበረ በዚች አመት ውስጥ ስራ ነው የተቆጠሩት የመንግስት ሰራተኛ ሆኜ በጣም ትልቅ ትዝታ አለኝ። ምክንያቱ 4-5 አመታት ስራ አጥ ሁዬ ስለተቀመጥኩ። ስለዚህ ግንቦት 20 ማለት በጣም ለኢትዮጵያ ሕዝብ ትልቅ ነገር ነው። አዲስ መዋቅራዊ ለውጥ የተገኘበት፣ አዲስ ስርዓት የተገኘበት በኢትዮጵያ ታሪክ ወደኋላ ተመልሰን ብንፈትሽ የተሻለ ስርዓት ሆኖ ነው ያገኘ ነው። የበለጠው ደግሞ ሌላም ከዚህ የበለጠ ድልም እንደምናገኝበት ተማመናለሁ።
እኔ ጎይቶም ጎብሩ እባላለሁኝ። ኑሮ ደህና ነው ምንሰማው ከሆነ ባለፈው የነበረውን አሁንና ስናየው በጣም አሪፍ ነው። ያው በፈለክ ቦታ ታመሻለ ብትሰራም በቃ ጥሩ ነው ያለው። አሁን
ማለት ይጎላል የሚሉት ነገር ካለ
አስተዳደር ሰናይ አስተዳደር የሚባለውን አንዳንድ ችግር አለ። ቢሮ ስትሄድ የለም ምናምን ስብሰባ ነው ምናምን ይባላል እንጂ ግን ደህና ነው። በአንዳንድ ቦታ ነው እሱም እንጂ ያው ደህና ነው።
ስሜ ሬድዋን ያስን ይባላል። ኢህአዴግ የትግል አጀማመሩ ጥሩ እንደነበረ መጨረሻ ላይም በጥሩ እንደጨረሰው ማንኛውም የኢትዮጵያ ሕዝብ የሚያውቀው ጉዳይ ነው። ነገር ግን ያመጣው ለውጥ ያው በኢትዮጵያ ውስጥ በአንድ መታወቂያ መዘር አስችለዋል፣ ልማት እንዲስፋፋ አድርገዋል። ዋናው ጉዳይም ቢያለው ግን እኔ እንደ መንግስት ሲያየው ክራይ ሰብሳቢነት ያላጠራ መንግስት ፍትሐዊነት የጎደለው ስለሚሆን እዚህ ጉዳይ ካልሆነ በስተቀር ሌላው ነገር በጣም አሪፍ ነው የሚል አስተያየት አለኝ።
እሺ፣ ስሜ ጎይቶም ኃይለ ስላሴ ይባላሉ። ግንቦት 20 ማለት የኢትዮጵያ ልማት፣ የኢትዮጵያ እድገት፣ የኢትዮጵያ ለውጥ ያሳየ ነገር ነው። ለኢትዮጵያ ብዙ አስተዋጽኦ ያለው ነው። በኢትዮጵያ ውስጥ ብዙ ለውጥ አለ። ይህ ለውጥ የመጣ ያው ከኢህአዴግ ትግል እና በጣም ጥሩ ነው ነው የምለው።
እኔ ሙልጌታ መረሳ እባላለሁ። ነዋሪነቴ በመቀሌ ከተማ ሲሆን 25 ዓመቱን ስናየው በጣም ጥሩ ነው፣ ግን አንዳንድ ክፍተቶች ሊኖሩ ይችላሉ። እነሱንም በቀጣዩ ዓመታት ይፈታሉ ብለን ኤክስፔክት እናደርጋለን። አገኘን የምንለው ሰላም ራሱ በጣም ትልቁ ነገር ነው። አንዱ በጣም ትልቁ ነገር ለኢትዮጵያ ሰላም እና ሰላም ካለፈው የነበረውን አኳያ ስናየው በጣም ጥሩ ነው። ሰላም ማለት
ጎሏል የምንለው ወይም መሟላት አለበት የምንለው
ጎሏል የምንለው ደግሞ የአሁኑ መንግስት እየተንቀሳቀሰበት ያለውን የመልካም ማስተዳደር ትንሽ ጎሏል ብለን ኤክስፔክት እናደርጋለን።
ኪዳነ በየነ እባላለሁ። በዚህ 25 ዓመት ውስጥ የተገኘው ድል ስናየው በልማት በቴክኖሎጂው አገሪቱ በጣም ከነበረችበት የተሻለ ለውጥ እያሳየች መሆኗና የነበረው ሰላም ደግሞ ስንገመግመው በጣም በጣም አስፈላጊ ነው። ድሮ በደርግ ጊዜ ከኬላ ወደ ኬላ በመታወቂያ በይለፍ ያለ ሰው ሲጨናነቅ፣ አሁን ግን ሳትጠየቅ ከሁመራ እስከ ሞያሌ ያለ ምንም ችግር ትሄዳለህ። አስፋልቱም ቴክኖሎጂውም ኢንፍራስትራክቸሩም ተስተካክሏል። ትንሽ አሁን መስተካከል ያለበት አስተዳደራዊ ችግር ሊኖር ይችላል። ይህ ደግሞ በሂደት የሚቀረፍ ነገር ነው።
ስሜ ካሱ ታደሰ ይባላል። በኤርፖርት ታክሲ ሜጀር ጄኔራል ሀይለ ማርያ የታክሲ ማህበር አባል ነኝ። በአመዛኙ በጣም ደስ የሚል ነው። የነበርንበት ድሮ የትግራይ አኗኗር እናውቀዋለን። በተለይ ምክንያቱም በኮምቦይ በምናምን እየተባለ አገር ተዘግቶ በጦርነት በምናምን ስትታመስ ነበር። አሁን ግን እድሜ የትግራይ ህዝብ ላደረገው ትግል ለዚህ ለብርሃንና ለሰላም አይቶ አገሪቷ በጥሩ ደረጃ ደርስ እያየ ነው። ከአንድ ጊዜ መብላት ሶስት ጊዜ መብላት ከስራ ፍለጋ ስራ የት አለ ብለን መፈለግ ቀርቶ አብዛኛው ወይ መስራት ፍቅር ካለ ስራ እንዳለ እና ጥሩ ሁኔታ እንዳለ ነው የምገመግመው። ምናልባት ሁሉ አልጋ በአልጋ ላይሆን ይችላል። መንግስት በፖሊሲ ደረጃ ስታየው ሁሉ ጥሩ ነው ይላል። በአንዳንድ ላይ ችግር አለ። ያ ችግር ደግሞ እኛ ራሳችን ገፍተን ካልታገልነው ዝም ብሎ ችግር ሊፈታ አይችልም። ሰዎች ህይወታቸው መስዋዕት አድርገው እኛ ደግሞ ችግራችን ለመፍታት ለመታገል ይህን ያህል የሚከብድ ነገር አለ ብለን አናምንም እና ለወደፊቱ እኛ ከታገል ሀገራችን ከዚህ የበለጠ ልታድግ ትችላለች የሚል እምነት አለ።
ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ግርማይን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች ያለፉት 25 ዓመታት እንዴት አለፉ? አስተያየቶቻችሁን ስጡ። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። አሁን ከምሽቱ 3 ሰዓት ተኩል ሆኗል። አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚቀርብላችሁ መደበኛ ስርጭት ነው። ይህ ከምሽቱ 3 ሰዓት ላይ ጀምሮ እስከ 4 ሰዓት የሚተላለፈው ስርጭት ከምሽቱ 5 ሰዓት በአጭር ሞገድ 19 22 እና 25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ይደገማል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ።
ሰላም ለቪኦኤ። ዛሬ ደወልኩት አቶ አለማርያም ደሳለኝ በኢህአዴግ 25ኛው ዓመት ይበልዩ በዓል ላይ ያደረጉት ንግግር ሰምቼ ነው። ይኸውም ኢትዮጵያ ህዝብ ለ25 ዓመት ነጻነቱን በምጣኔ ሀብት እድገት አሳይቷል ላሉት ለታሪክ ኢትዮጵያ ለመጀመሪያ ጊዜ በወያኔ ኢህአዴግ ያለ ባህር በር ቀርታለች። ህዝቦቿም ታይቶ በማይታወቅ ሁኔታ በታሪክ ለስደት፣ ለእንግልት፣ ለእስርና ለአፈና የበቁት ኢህአዴግ መንግስት ነው። የኢህአዴግ መንግስት ፍርድ ቤቱን የፈለገውን ማሰሪያ የፈለገውን መግደያ አድርጎ ሲጠቀምበት ነው የታየው ለ25 ዓመት። አቶ አለማርያም ይህን ሁኔታ እያወቁ
ሰላስ ለቪዎች ግንቦት 20 በዓልን በተመለከተ ዶክተር መራራ እና አቶ ልደቱ የሰጡትን አስተያየቶች ሰምቻለሁኝ። ዶክተር መራራ የባከነ ጊዜ ነው ይሄ 25 ዓመት በአንዱም አልተሳካለትም ብለው ያለውን ሁኔታ አካክደዋል። ሁልጊዜ የሚናገሩት ነገር ስለሆነ አዲስ አይደለም። እንዲያውም እኔ ያስገረመኝ ነገር የወርልድ ባንክና አይኤምኤፍም ሰልችቷቸው 11% ሲባል የነበረውን ወደ 4.5% አውርደውታል ሲሉ ተሰምቷል። ይሄ ምሁራዊ አገላለጽ መሆኑ ነው። በጣም የሚገርም ነው። ሁልጊዜ ያስደንቁኛል የእሳቸው አገላለጽ። በተቃራኒው ግን አቶ ልደቱ ያለውን መልካም ነገር እንዳለ ግን ቦታ ይዞት የሚመጣውን ኢትዮጵያ ላይ ጉዳት አስቀምጠውታል። ይሄ ነው ተቃውሞ ማለት። እኔ ግን የሚያሳዝነኝ እንደ ዶክተር መራራ ያሉት መድረኩ ላይ ፖለቲካው መድረክ ላይ አሁንም ድርቅ ብለው ሙዝዝ ብለው ይገኛሉ። እንደ አቶ ልደቱ ያሉት ግን በስራል የሆኑ ሰው እና ለኢትዮጵያ አማራጭ ሊያቀርቡ የሚችሉ ሰው ደግሞ ገለል ማለታቸው ምን ያህል የፖለቲካ ክስተት በኢትዮጵያ ላይ እንዳለ የሚያሳይ ነው እና በጣም ያሳዝናል። ግን ምን ማድረግ ይቻላል? ይሄ እንግዲህ ያለንበት ሁኔታ ስለሆነ መቀበል ብቻ ነው። አመሰግናለሁ።
ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ነው የሚሻለኝ እኔ ስልክም አልደውልም ካላችሁ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
ዘንድሮ ፈጣኑ መንገድ ኢሜይል ነውና
ትክክል።
የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሜሪካ ዛሬ 148ኛውን የጦር ሰማዕታቷን ዕለት አክብራ ውላለች። ዕለቱን የሚናገር አንድ ዝማሬ እናሰማችሁ። ሁሉም አንዳንድ አደረጉ፣ አንዳንዶች ሁሉንም ሰጡ። ሰም ጌቭ ኦል ይላል ቢሊ ሬይ ሳይረስ።
Knew a man called him Sandy Cane. Few folks even knew his name. But a hero, yes, was he. Left a boy, came back a man. Still many just don't understand about the reasons we are free. Can't forget the look in his eyes or the tears he cries as he said these words to me. All gave some, Some gave out. Some stood through for the red, white, and blue, and some had to fall. And if you ever think of me, think of all your liberties and recall.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። 3 ሰዓት ከ35 ደቂቃ ሆኗል። አሁን የስፖርት ሪፖርት ይቀጥላል። አዘጋጁ ሰሎሞን ክፍሌ ነው።
እንደምን አመሻችሁልኛል የተከበራችሁ አድማጮች። የኢትዮጵያ አትሌቶች በራባትና ዩጂን ዳያመንድ ሊግ ሩጫ ውድድሮች ድል ተቀዳጅተዋል። በኦታዋ ማራቶንም አሸንፈዋል። በእግር ኳስ ሪያል ማድሪድ የቻምፒየንስ ሊግ ዋንጫ ወሰደ። የሚሉትን ይዘናል። አብራችሁን ቆዩ። የኢትዮጵያ አትሌቶች ትላንት በኦታዋ ማራቶን አዲስ ታሪክ አስመዝግበዋል። በሴቶቹም በወንዶቹም አሸንፈው በፖዲየሙ ከስድስቱ አምስቱን ቦታ ሸፍነዋል። ዲኖ ሴፊር ትላንት 42 ኪሎ ሜትር በ2 ሰዓት 8 ደቂቃ ከ14 ሴኮንድ የጨረሰው የወቅቱን ከባድ ሙቀትና ወበቅ ተቋቁሞ ነው። እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ.ም በኦሎምፒክ ውድድሮች የተሳተፈው ዲኖ አሯሯጮቹን 25ኛው ኪሎ ሜትር ላይ ጥሏቸው ነግዷል። ከዚያ በኋላ ሊከተሉት አልቻሉም። እርሱ አሯሯጭ ሆነና ጨረሰው። ጠንክሮ ተቋቁሞት በሁለተኝነት ሊያጠናቀቅ የቻለው ሌላው ኢትዮጵያዊ አትሌት ሹራ ኪታታ ነው። የ19 ዓመት ወጣቱ ሹራ በ2:10:04 ሁለተኛ፣ ኬንያዊው ዶሚኒክ ኦንዶሮ 2:11:39 ሦስተኛ ሆነዋል። የሴቶቹ ማራቶን ሌላ ታሪክ አስመዝግቦ አልፏል። ኮሬን ጄሌላ ከኢትዮጵያ የመጨረሻውን 8 ኪሎ ሜትሮች የሮጠችው ብቻዋን ነው። እስከዚያ ድረስ አብረዋት የነበሩት ሁለቱ ኢትዮጵያውያን አበሩ መኩሪያና ሲቻሌ ደላሳ እንዲሁም ኬንያዊቷ ኢዛቤላ ኦቺቺ ነበሩ። ኬንያዊቷ ስትቀር ኢትዮጵያውያኑ ሯጮች ከአንደኛ እስከ ሦስተኛ ተከታትለው በመግባት አሸንፈዋል። ኮሬን ጀሌላ አንደኛ፣ አበሩ መኩሪያ ሁለተኛ፣ ሲቻሌ ደላሳ ሦስተኛ። በሌላ በኩል ባለፈው ሳምንት ሞሮኮ ለመጀመሪያ ጊዜ ባስተናገደችው የዳያመንድ ሊግ የሩጫ ውድድር በሴቶቹ 5000 አልማዝ አያና የወቅቱን ፈጣን ሰዓት በማስመዝገብ ማሸነፏ ይታወሳል። ከትላንት በስቲያ ቅዳሜ ዩጂን ኦሪገን በተካሄደው ዳያመንድ ሊግ የሴቶቹ 1500 ኬንያዊቷ ፌስ ኪፕየጎን የራሷን ፈጣን ጊዜ በማሻሻል አሸንፋለች። የወንዶቹን ኢትዮጵያውያኑ ዳዊት ስዩምና ጉዳፍ ጸጋዬ ተከታትሎ በመግባት ድል ተቀዳጅተዋል። በ5000 ወንዶች ኢትዮጵያዊው ሙክታር ኢድሪስ ቀድሞ ገብቷል። ሁለቴ በዓለም የግማሽ ማራቶን ሻምፒዮኑ ኬንያዊው ጄፍሪ ካሞሮር ሁለተኛ፣ የካናዳው ሞ አህመድ ሦስተኛ ሆነዋል። በመጨረሻም በትውልድ ኤርትራዊው ጸጋዬ ተወልደ ገና የ17 ዓመት ወጣት እያለ ነው ግላስጎ መኖርና በሩጫ መሳተፍ የጀመረው። አሁን ለሪዮ ኦሊምፒክ ታጭቷል። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም የእንግሊዝን ጥገኝነት አገኘ። በለንደን ማራቶን 12ኛ ከወጣ በኋላ በዚያ ርቀት በኦሎምፒክ እንዲወዳደር አሁን ዕድሉን አግኝቷል። በቅርቡ በኔዘርላንድስና ሪዮ ውድድሮች ከስኮትላንድ ወንድማማቾች ከካሉንና ዴሬክ ሃውክንስ ጋር አብሮ ይሮጣል። አትሌቲክሱ ይኸው ነው። ለሀገር ውስጥና የውጭ እግር ኳስ ዜና ወደ ገዛኸኝ ጽዮን መስቀል ይሆናል የማሳልፋችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድ አትሌቲኮ ማድሪድን በመለያ ዓመት 5-3 በመርታት ለ11ኛ ጊዜ የአውሮፓ ክለቦች ሻምፒዮን መሆኑን ከትናንት በስቲያ ምሽት ያረጋግጧል። በደጋፊዎችና በእግር ኳስ አፍቃሪዎች ተሞልቶና ደምቆ ባመሸው በሚላኗ ሳንሲሮ ጁሴፔ ስቴዲየም በ15ኛው ደቂቃ ቀድሞ ያስቆጠረው የሪያል ማድሪድ ተከላካይና አምበሉ ራሞስ ሲሆን በ79ኛው ደቂቃ ለአትሌቲኮ ማድሪድ ተቀይሮ የገባው ካራስኮ ግቧን አስቆጥሯል። በመደበኛው የጨዋታ ጊዜ 1-1 አቻ በመለያየታቸውና 30 ደቂቃ ተጨምሮም ለውጥ ባለመምጣቱ አሸናፊው የተለየው በተሰጠው 5-5 የመለያ ምት ነው። ሪያል ማድሪድ 5ቱንም ሲያስቆጥር አትሌቲኮ ማድሪድ አራተኛውን በመሳቱ በ5-3 በአጠቃላይ 6-4 መሆኑ ነው። ሪያል ማድሪድ ግርማ ሞገስ ያለውን ባለ ትልቅ ጆሮ ዋንጫ አንስቷል። በማጣሪያው ሂደት በተሳተፈባቸው ሁሉ ሪያል ማድሪድ ያገኘውን ሳይጨምር በሻምፒዮንነቱ ብቻ 10.6 ሚሊዮን ዩሮ አግኝቷል። የአንድ ከተማ ሁለት ቡድኖች ሪያል ማድሪድ እና አትሌቲኮ ማድሪድ ረጅሙን የማጣሪያ ሂደት በጥንካሬ አልፈው ታላላቅ ክለቦችንም በማሸነፍ በፍጻሜ ሲደርሱ ይሄኛው የትላንት ወዲያው ማለት ነው ለሁለተኛ ጊዜያቸው ሲሆን ይህም በአውሮፓ የስፔን ክለቦች የበላይነት አመልክቷል። አትሌቲኮ ማድሪድ በመደበኛው የጨዋታ ጊዜ ፍጹም ቅጣት አግኝቶ ሳይጠቀምበት መቅረቱና አብዛኛውንም የጨዋታ ጊዜ በልጦ እንደ መጫወቱ አለማሸነፉን ተከትሎ የዘርፉ ባለሙያዎችና ደጋፊዎች እድለ ቢስ ብለውታል። ወደ ሀገር ውስጥ የእግር ኳስ ዜና ስመለስ ዋናውና ወጣት ብሔራዊ የእግር ኳስ ቡድኖች ለአፍሪካ ዋንጫ ማጣሪያ የመልስ ጨዋታ ለማድረግ በልምምድ ላይ በመሆናቸው ፕሪሚየር ሊጉ በሁለት ሳምንት ተቋርጧል። ዋናው ቡድን ከሊሶቶ፣ ወጣት ቡድኑ ደግሞ ከጋና የመልስ ጨዋታቸውን የፊታችን እሁድ ያደርጋሉ። በሌላ እግር ኳስ ዜና የኢትዮጵያ እግር ኳስ ፌዴሬሽን ዳሽን ቢራንና ኢትዮጵያ ቡናን የገንዘብና የጨዋታ ሜዳ ቅጣት ጥሎባቸዋል። ባለፈው ሳምንት ጎንደር ላይ ዳሽን ቢራና ኢትዮጵያ ቡና በአቻ ሁደት ሊሆን በተለያዩበት ጨዋታ በደጋፊዎች በተቀሰቀሰ ረብሻ አጫዋች ዳኞችን ጨምሮ በቡና ደጋፊዎች በደረሰባቸው ድብደባ ከ25 ሰዎች በላይ የአካል ጉዳት የደረሰባቸው መሆኑ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽንም ይህንኑ መነሻ በማድረግ ሰሞኑን በለቀቀው መግለጫ ዳሽን ቢራን 35,000 ብር፣ ኢትዮጵያ ቡናን 10,000 ብር ቅጣት ወስኖባቸዋል። የችግሩ መነሻ በዳሽን ቢራ ሜዳና በዳሽን ደጋፊዎች በመሆኑ ዳሽን ቢራ ቀጣይ ሁለት ጨዋታውን ከሜዳው ውጭ እንዲያደርግ እንዲሁም ጉዳቱ የደረሰባቸው የቡና ደጋፊዎች የሕክምና ወጪያቸው በዳሽን ቢራ ክለብ እንዲሸፈን ፌዴሬሽን ወስኗል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እስክንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰሎሞንን እና ገዛኸኝ እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። አፍሪካ ነክ ርዕሶች።
የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ ስልጣን ከያዙ ትናንት እሁድ አንድ ዓመት ደፈኑ። የቀድሞው ወታደራዊ ገዢ የተመረጡት ቦኮ ሀራም እንዋጋለሁ፣ ሙስና እንገድባለሁ፣ የሀገሪቱንም ኢኮኖሚ እቀይራለሁ በሚል የምርጫ ቅስቀሳ ነበር። የአሜሪካ ድምፅ ሬዲዮ ታዲያ ቡሃሪ የገቡትን ቃል ፈጽመው እንደሆነ ህዝቡ ያለውን አስተያየት ለማወቅ ነዋሪዎችን አነጋግሯል። ክሪስ ስታይን ናይጄሪያውያንን አነጋግሮ የላከውን ዘገባ አዳነች ፍሳዬ ታቀርበዋለች።
ቡሃሪ የቀድሞውን ፕሬዚደንት ጉድላክ ጆናታን ያሸነፉት በከፊልም ቢሆን ቦኮ ሐራምን አጠፋለሁ በማለታቸው ነው። በሰባት ዓመታቱ የጽንፈኛው ቦኮ ሐራም የአመፅ እንቅስቃሴ ከ20,000 በላይ የሚሆን ሕይወት ጠፍቷል። ከ2 ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ቡሃሪ ቦኮ ሐራምን በመዋጋት ረገድ መሻሻል አሳይተዋል። በአሁኑ ወቅት በሰሜን ናይጄሪያ ትልቅ ከተማዎች ቦኮ ሐራም የሚፈጽማቸው የአጥፍቶ መጥፋት ጥቃቶች ቀንሰዋል። ባለፈው ሳምንት ደግሞ ከሁለት ዓመታት በፊት ከቺቦክ ከተማ ከተጠለፉት 219 ተማሪ ሴቶች አንደኛዋን ለማስለቀቅ ተችሏል። ባውቺ የተባለችው የሰሜን ምስራቅ ከተማ የቦኮ ሐራም ተደጋጋሚ ጥቃት ደርሶባታል። አሁን ጥሮታ ላይ የሚገኙ ሃሩና አዳሙ ቲፊ ታዲያ ቡሃሪ ቃላቸውን የፈጸሙ ሆኖ እንደተሰማቸው ገልጸዋል።
Few months of his administration, the attacks from the insurgent has come down.
ፕሬዚዳንቱ ስልጣን ከያዙ ጥቂት ወራት በኋላ ከአማጽያኑ የሚሰነዘረው ጥቃት በጉልህ በሚታይ ደረጃ ቀንሷል።
መሐመዱ ቡሃሪ ስልጣን ከያዙበት ጊዜ አንስቶ በጉድላክ ጆናታን አስተዳደር ወቅት ከፍተኛ ስልጣን የነበራቸው ሰዎች ከሙስና ጋር በተያያዙ ክሶች ታስረዋል። ይሁንና የፍርዱ ሂደት እየተጓተተ ነው። አክሽን ኤድ የተባለው ጸረ ድህነት የረድኤት ድርጅት የፖሊሲና የዘመቻ አስተዳዳሪ ቱንዴ አረሙ ህዝቡ በሙስና ላይ በሚካሄደው ትግል የነበረው ትኩረት እየደበዘዘ ነው ብለዋል።
ቲቪ ባምባይ ዲስኢንትረስትድ
ሰዎች በቴሌቪዥን ለትርኢት እየቀረቡ ነው፣ ፍርድ ቤትም ይቀርባሉ። ቀስ በቀስ ግን ሰዎች እየተሰላችሁ ነው፣ ምክንያቱም ጉዳዩ ግልጽ መሆኑ እየታየ ተገቢው ፍርድ የማይሰጥ ከሆነ ሰዎች እሱን ችላ ብለው ወደ ሌሎች ነገሮች መዞራቸው አይቀርም።
ኢኮኖሚውም እያዘገመ ነው። ናይጄሪያ ወደ ኢኮኖሚያዊ ድቀት እያመራች ነው። የገንዘብ ግሽበት ወደ 14 ከመቶ ይጠጋል። በአገር አቀፍ ደረጃ የተከሰተውን የነዳጅ ዘይት እጥረት ለማቃለል ሲል መንግስት የነዳጅ ዘይት ዋጋን በ60 ከመቶ ከፍ አድርጎታል። ለናይጄሪያ ኢኮኖሚ ድቀት በከፊልም ቢሆን ምክንያት የሆነው የነዳጅ ዘይት ዋጋ በዓለም ደረጃ መውደቅ ነው። የሀገሪቱ ነዳጅ ዘይት አምራች በሆነው ኒጀር ዴልታ ክልል አማጽያን ከቅርብ ጊዜያት ወዲህ በመሰረተ ልማት ላይ የሚያደርሱት ጥቃትም አስተዋጽኦ ማድረጉ አልቀረም። ካዱና በተባለችው ሰሜናዊት ከተማ የሚኖር ታይገር ጆንሰን የተባለ ተማሪ በኢኮኖሚው መውደቅ የበለጠ የሚጎዱት በድህነት የሚኖሩት ናቸው ይላል።
Since we voted Buhari for change in this town, the poor masses are crying. It's not the rich people that are suffering, it's the poor.
ቡሃሪን ለለውጥ ስንል ከመረጥን ወዲህ በድህነት የሚኖሩት ሰዎች እያለቀሱ ነው። የሚሰቃዩት ሀብታሞች ሳይሆኑ ድሆቹ ናቸው።
አንዳንድ የኢኮኖሚ ባለሙያዎች ቡሃሪ በውጭ ምንዛሪ ይዘት ላይ ያለውን ቁጥጥር መላላት አለባቸው፣ የሀገሪቱ ገንዘብ ናይራ ዋጋም እንዲቀንስ ማድረግ ይኖርባቸዋል። ፕሬዚደንት ቡሃሪ ግን የአካባቢው ኢንዱስትሪዎችን ለመጠበቅና ናይጄሪያ ከውጭ የምታስገባቸውን ሸቀጣሸቀጥ መጠን ለመቀነስ ሲሉ እነዚህን እርምጃዎች ከመውሰድ ተቆጥበዋል። ዳን ማይጎና ክሌመንት የተባሉ የካዱና ነዋሪ አስተማሪ በአሁኑ ጊዜ የምናሳልፈው ስቃይ ከጊዜ ብዛት ወደ ተረጋጋ ኢኮኖሚ ሊያመራ ይችላል የሚል እምነት አላቸው።
አሁን የሚያዩዋቸው ለውጦች የጠበቋቸውን አይነቶች አይሆኑም፣ የሚያስደስቷቸው አይነቶችም አይደሉም።
አሁን በጡረታ ላይ ያሉት ሱሌማን ያኩባ ግን የምግብና የነዳጅ ዘይት ዋጋ እየጨመረ በመሄዱ ቡሃሪ የኢኮኖሚውን ሁኔታ ለማሻሻል የገቡት ቃል አልተሳካም ካሉ በኋላ የት ነው ያለው ለውጡ በማለት ጠይቀዋል። አድማጮች፣ በናይጄሪያ ስላለው ሁኔታ የሚገልጸው ዝግጅታችን እዚህ ላይ አብቅቷል። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
ተከታዩ ዝግጅት ጤና ነው። ሰሎሞን አባታ ያቀርበዋል።
የተባበሩት መንግስታት የዓለም የጤና ድርጅት ለአጣዳፊ አደጋዎች የሚሰጠው ምላሽ እጅግ አዝጋሚ ነው እየተባለ ለዓመታት ሲወቀስ ኖሯል። ድርጅቱ ባለፈው ሳምንት ባካሄደው ጉባኤው ላይ እነዚያን ወቀሳዎች ግምት ውስጥ ያስገባና ፍጥነትና ስኬት ይሰጡኛል ያላቸውን የማሻሻያ እርምጃዎች አጽድቋል። እነዚህ እርምጃዎች ኢቦላን፣ ዚካን፣ ቢጫ ወባን የመሳሰሉ የጤና ሰደዶችን ለመጋፈጥ እንዴት ያስችለናል? የዓለም የጤና ኤክስፐርቶች ቡድን ጄኔቫ ላይ ሲመክሩ ሰንብተዋል። የዓለም የጤና ድርጅት የችርቻሮ ወይም የቁጥቁጥ ሊባሉ የሚችሉ ለየችግሩ ለብዙ ዓመታት ይወስዳቸው የነበሩ እርምጃዎች የሚያስገኙት ጥቅም የሚያጠረቃ አለመሆኑን ኢቦላ ምዕራብ አፍሪቃን አምሶና ድፍን ዓለምን አስጨንቆ አጋልጧል። የዓለም የጤና ድርጅት የሚወስዳቸው እርምጃዎች ስር ነቀልና ሁሉን አቀፍ ማሻሻያ እንደሚያስፈልጋቸው ኢቦላ በውኑ አስገንዝቧል ይላል ሊሳ ሽላይን ጄኔቫ ላይ ያጠናቀረችው ዘገባ። ልብ በሉ፣ ኢቦላ የዓለም አጣዳፊ የጤና ስጋት መሆኑን ለማወጅ 5 ወራት ፈጅቶበታል። የዓለም የጤና ድርጅት በመጋቢት 2006 ዓመተ ምህረት ጊኒ ውስጥ የተጫረው ኢቦላ ስለ ግዝፈቱና ስለ መጪ ስጋትነቱ ለመናገር የዓለም የጤና ድርጅት ሲያቅማማና ጣሪያ ሲቆጥር ብዙ ሕይወቶችን በልቷል። ከዚያ በኋላም 11,000 ሰው አረገፈ ኢቦላ። የዓለም የጤና ድርጅት ዘገምተኛ ምላሽ አብዝቶ ሲያሳምማቸው ከነበረና የወቀሳ ድምፃቸውን ማልደውና ከፍ አድርገው ሲያሰሙ ከነበሩ የጤና ተቋማት መካከል ድንበር የለሽ ሐኪሞች ወይም ከፈረንሳይኛ መጠሪያ ስሙ ምሕፃር ኤምኤስኤፍ ተብሎ የሚታወቀው ግብረሰናይ ድርጅት ቀዳሚው ነበር። ኢቦላ ያቀጣጠለው ዓለምን ያዳረሰ ርደት የለውጥን አስፈላጊነት በጉልህ አሳየ። ከዚያ በኋላም ለውጦችን ያስገኛሉ የተባሉ የበዙ ሐሳቦች መቅረባቸውን የMSF ፕሬዝዳንት ጆአን ሉ አመልክተዋል።
The creation of the new WHO Health Emergencies Program is a positive step forward.
አዲሱ የዓለም የጤና ድርጅት ያጣዳፊ ምላሽ መርሃ ግብር መውጣት አንድ በጎ እርምጃ ቢሆንም ፈጣን መፍትሄ ወይም የችግሮች መጠገኛ ገና እንደሌለ ግን እንገነዘባለን። ቀላል ወይም ርካሽ ጥገና የለም። ሐሳቡን አባል መንግስታት ተቀብለው ተግባራዊ ካላደረጉት ጠንካራ አመራር ካልሰጡበት ወረቀት ላይ ሞቶ ይቀራል።
ዛሬ በዓለም ዙሪያ 130 ሚሊዮን ሰው ሰብአዊ እርዳታ ፈላጊ ነው። ሁሉም ሰው ደግሞ የጤና ድጋፍ ያስፈልጋዋል። ኢቦላን የመሳሰሉ ወረርሽኞች ፈጥኖ ካልተደረሰባቸውና ካልተያዙ ከእጅ አምልጠው ብርቱ ሰብአዊ ቀውስ እንደሚሆኑ የዓለም የጤና ድርጅት ዋና ዳይሬክተር ማርጋሬት ቻን አስገንዝበዋል። የዚካን ወረርሽኝ ለመቆጣጠርም ድርጅታቸውና አጋሮቹ በብርቱ እየሰሩ ናቸው ብለዋል።
The Zika outbreak is now rampaging so many countries and not just in the Americas region but
Zika ብዙ ሀገሮችን እያመሰ ነው። አሜሪካዎችን ብቻ ሳይሆን ወደ አፍሪቃም እየዘለቀ ነው። ሰዎች በአለም ዙሪያ እየተንቀሳቀሱ በመሆናቸው እንዲህ አይነቱን ክስተት መጠበቅ አለብን፣ መዘጋጀት ይገባናል። እያንዳንዱ ሀገር ማንኛውንም አጣዳፊ የጤና እክል ለማግኘት ለመከላከልና ምላሽ ለመስጠት የሚያስችሉ አቅምና ብቃት ሊኖሩት ይገባል።
አሁንማ አጣዳፊ የሚባሉ የጤና ችግሮች የህይወታችን አንዱ ገጽታ መሆናቸውን ዶክተር ቻን አመልክተዋል። ዘንድሮ ብራዚል የዚካ ወረርሽኝ መቀስቀሻና ማዕከልም ሆናለች። በሺዎች የሚቆጠሩ ብራዚላውያን ለዚካ ቫይረስ ተጋልጠዋል። በመቶዎች የሚቆጠሩ እናቶች ደግሞ በጽንሶቻቸው ላይ የአንጎልና የጡንቻዎች እክል የደረሰባቸውን ልጆች ወልደዋል። ሀገራቸው ወረርሽኙን ለመቆጣጠር ያስችላል ያሉትን መጠነ ሰፊ እርምጃ እየወሰደች መሆኗንና የ250 ሚሊዮን ዶላር ነዋይ የፈሰሰበት መርሃ ግብር መዘርጋቷን የብራዚል የጤና ጥበቃ ሚኒስትር ፎንሴካ ሳንቶስ አስታውቀዋል።
The most important lesson was that we should be prepared all the time even for
እጅግ አስፈላጊው ትምህርት መዘጋጀት እንዳለብን ያሳየናል። በማንኛውም ጊዜ የምናውቃቸው የለመድናቸው ሁሉንም ነገራቸውን አብጠርጥረን እናውቃለን የምንላቸው የበሽታ አይነቶች እንኳን ድንገት አስደንጋጭ አደጋ ሊሆኑብን ይችላሉ።
ቢጫ ወባ ከአንጎላ ተነስቶ ወደ ኮንጎ ዲሞክራሲያዊት ሪፐብሊክ ተዛምቷል። እስካሁን 41 ሰው በዚህ ድንበር ዘለል ወረርሽኝ መጠቃቱ ተነግሯል። የኮንጎ የጤና ጥበቃ ሚኒስቴር ባልደረባ ቦኬንጌ ቦስዋ ሀገራቸው እስከፊታችን ግንቦት 29 የሚዘልቅ የክትባት ዘመቻ እያካሄደች መሆኗን አመልክተዋል።
Also, we're focusing on mandatory vaccinations for travelers to Angola.
ወደ አንጎላ የሚገባ ማንም ሰው የቢጫ ወባ ክትባት የመውሰድ ግዴታ አለበት።
በጄኔቫው ስብሰባ ላይ ኤክስፐርቶቹ በለውጦቹ ጉዳይ ሲመክሩና ሲከራከሩ በቆዩበት ወቅት የድንበር የለሽ ሐኪሞች ቡድን ፕሬዚዳንቷ ጆአን ሉ ትኩረት ሊሰጥ የሚገባው በተሐዋሲያን ምክንያት ለሚከሰቱና ለሚተላለፉ በሽታዎች ብቻ አይደለም ሲሉ አሳስበዋል።
From Yemen to Syria, from Central African Republic to Niger, health facilities
ከየመን እስከ ሶሪያ፣ ከማዕከላዊ አፍሪካ ሪፑብሊክ እስከ ኒጀር የጤና ተቋማት እየተዘረፉ ነው። እሳት እየተለቀቀባቸው ነው። በቦምብ እየተደበደቡ ነው። ህሙማን አልጋቸው ላይ እንዳሉ ተገድለዋል። የጤና ሰራተኞች እየተጠለፉ፣ ጥቃት እየተፈጸመባቸውና እየተገደሉ ናቸው።
ባለፉት 2 አመታት ውስጥ ለአጣዳፊ የጤና አደጋዎች ምላሽ እየሰጡ ባሉ ተቋማትና ሰራተኞች ላይ ከተጣሉት አደጋዎች ከ60 ከመቶ የሚበልጡት ሆን ተብለው የተሰሩና የተቀነባበሩ መሆናቸውን ሰሞኑን የወጣ የዓለም የጤና ድርጅት ሪፖርት አስታውቋል። በሪፖርቱ መሰረት በጤና ሰራተኞቹ ላይ የተፈጸመ ያለው ጥቃት መቀጠሉ በሺዎች የሚቆጠሩ የጤና ተጎጂዎች እርዳታ እንዳያገኙ አድርጓል።
የጤና ፕሮግራም ነበር ያደመጥነው። ሰለሞንን እናመሰግናለን። ጥቂት ደቂቃዎች ይቀራሉ አድማጮች ለመሰናበት። ከእናንተ የደረሱን ተጨማሪ አስተያየቶች አሉ።
ወዳጆቼ እንደምንላችሁ ደህና ናችሁ ወይ? በሁለት ነገሮች ላይ ሀሳብ ለመስጠት መችነት ሀሳብ መስጠት ጥሩ ነው ልበለ። ዶክተር ቴዎድሮስ አዳነው
የደብሊዎቹ ሊቀመንበር ወይም ኃላፊ ነው ያደረጉት ቅስቀሳ በእኔ እይታ መልካም ይመስለኛል። ምክንያቱም ብዙ የኢህአዴግ ባለስልጣናት እንዲሁም የውስጡን ሽኩቻ ሰርተው እንደዚህ ሰፋ ባለ መድረክ ላይ በስራ ተሰማርተው ብቃታቸውን የሚያሱ በስራ ላይ ቢያሳዩ ወይም ቢተራጉሙ ምክንያቱ ጥሩ ነው የሚል እምነት አለን። ለሀገሪቱ ቢሆን መልካም ገጽታ ነው። ከኢህአዴግም ከመደገፍ ወይም ከሌላ ባንስ እንዲያ ነጻ የሆነ እይታ። በተረፈ ደግሞ ዛሬ በተደረገው ክርክር እና ውይይት መሬት ለገበሬው የሚለው ነገር ትንሽ የሚያስቸግር ነገር አለ። ምክንያቱም በከተማ ዳር ያሉ ገበሬዎች ካለ ተሞክሮ መሬታቸውን ሽጠው የዕለት ብር ለማግኘት ብዙ ሲቸኩሉ እና ሲጓጓ አይቻለሁ። እና በገበሬው አሬቱ የመሸጥ መረቦት ሰጠው በሙሉ ለጊዜያዊ ችግር ሲል ሽጡ ሊጠር ይችላል የሚል ፍራቻ አለኝ።
አይዲዮዬ እንደምን አለ የታደሰ ትክክል ነኝ ከዚህ ከዩናይትድ። የኢህአዴግ መንግስት 25ኛ አመት የሚያከብረው ወገኖቻችን ተርቦ ዳቦ አጥቷል እሱ ስንት ሚሊዮን እያወጣ 25ኛ አመት የሚያከብራል። እኔ አሁን ዋና ጥያቄ በሱዳን በኩል ያለው የኢትዮጵያ መሬት እኛ መዲኔ ላይ ነው ድንበራችን፣ ፖርቱ ሱዳን ድረስ ያለው መሬት የእኛ መሬት። ስለ መሬቱ አይናገርም፣ መሬቱን አያስከብርም። የጎጃም ህዝብና የጎንደር ህዝብ ከነ መሬቱ ለሱዳን ተሽጠዋል። ሸያዲ አይደለም፣ ቋራ አይደለም። በሰሜን በኩል እኛ ድንበራችን እኛ ድንበር መዲኔ ላይ ነው። እንግሊዝ ሲወጣ የተከለ በእንግሊዘኛ እና በአማርኛ የተጻፈው በ72 ዓመተ ምህረት ነው። እንሜሪ ይሄ እሱን በዶዘር አፈረሰው። ባካችሁ ይህንን ነገር የሚታውቁ ሰዎች ወገኖቻችንም እንዳይሸጡ ከነ መሬቱ አንድ ነገር አርጉ።
ለአስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ እንደ ብዙ ሌሎች ሀገሮች ሁሉ በየዓመቱ ሀገሪቱን ለመከላከል በወታደራዊ አገልግሎት የተሰዉትን ሁሉ ታስባለች፣ ታከብራለች። ይህ ባህል ጥንታዊ ተግባር ነው። ፐሪክለስ የተባለው የአቴኒ አዋቂ ሰው በጦርነት የሞቱ ሰዎች ክብር ይገባቸዋል፣ በሕይወት ያሉት የበለጠ ጀግንነት ስሜት አያስፈልጋቸውም ያለውን እናስታውስ። ዛሬ ዩናይትድ ስቴትስ ውስጥ ተከብሮ በዋለው መታሰቢያ ቀን ንግግሮች ተደርገዋል። የተሰዉት በደቂቃ ዝምታ ታስበዋል። በአገር አቀፍ ደረጃ በሚገኙት ብሔራዊ መቃብር ቦታዎች ባንዲራዎች ተተክለዋል። ቤተሰቦች መቃብሮቹ ድረስ ሄደው ዘመዶቻቸውን አስበዋል። ዕለቱ ከበዓልነት አልፎ በሕይወት ያሉት የሀገራቸውን ነጻነት ለማስከበር ከፍተኛ መስዋዕትነት ለከፈሉት ዕዳ የሚከፈልበት ሁኔታን ይወክላል። አንዳንዶቹ በጦር ሜዳ፣ ሌሎቹ ደግሞ በበሽታ ሞተዋል። ሌሎች ደግሞ በውጭ ሀገራት እስር ቤቶች ታስረው እንደወጡ ቀርተዋል። አብዛኞቹ ግን የሀገራቸውን እምነትንና ነጻነትን ለመጠበቅ ሲሉ ሊያጣጥሙት እንኳን ዕድል ሳያገኙ በለጋ ዕድሜያቸው ተቀጭተዋል። በብዙ መቶዎች የሚቆጠሩት ደግሞ በሰሜን አፍሪካ፣ በአውሮፓ፣ በፓሲፊክ ሀገሮች፣ በእስያና በመካከለኛው ምስራቅ ሰዎች ነጻ እንዲወጡ ሲዋጉ ሞተዋል። ዛሬ የተከበረው መታሰቢያ ዕለት የተወሰነ ውጊያን ወይም ጦርነትን የሚያስብ አይደለም። ትርጉሙ ከጀግንነት ተግባሮች አልፎ ለሀገሪቱ ነጻነት ሲባል የፈሰሰው ደም በከንቱ እንዳልፈሰሰ እውቅና ለመስጠት ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ክቡራትና ክቡራን አድማጮች፣ ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ዘ ቢዩቲፉል አሜሪካን እስከ ዝግጅታችን ፍጻሜ እንጋብዛለን።
ሰላም፣ ደህና ደሩ፣
ደህና ደሩ። Self
Yeah, country love.